ሳውል ሳውል ለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ለአንተ ይብስብሃል። የሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 21 ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህም መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ዘንድ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድር ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ አንተ ማነህ አለ። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን ይነግሩሃል አለው። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንንም ግን ሳያዩ እንደ ዲዳዎች ቆሙ። ሳውልም ከምድር ተነሳ፣ ዓይኖችም በተከፈቱ ጊዜ ምንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። ሳያይም ሦስት ቀን ኖረ፣ አልበላምም አልጠጣምም። በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበር። ጌታም በራእይ ሐናንያ ሆይ፣ እርሱ ጌታም ሆይ እነሆኝ አለው። ጌታም ተነስተህ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና። ሐናንያ የሚሉት ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙ ሰዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ሥልጣን አለው አለ። ጌታም በአሕዛብ በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ አለው። ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየህ ኢየሱስ ነው፣ ደግሞ ታይ ዘንድ በመንፈስ ቅዱስ ይሞላብህ ዘንድ ላከኝ አለው። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። መብልም በልቶ በረታ። በደማስቆም ካሉት ደቀ መዛሙርት ጋር ጥቂት ቀን ኖረ። ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራቦች ሰበከ። አንድ ሰው በሚኮራበት ነገር ሲረታና ድል ሲሆን ላደረገውና ድል ላደረገውና ላጠቃው ተንበርክኮ ጌታዬ ምን ላድርግ ማለት የተለመደ ነው። በቀላሉ በጦር ሜዳ የተማረኩ ወታደሮችን መጥቀሱ በቂ መረጃ ይሆናል። የአንዳንድ ሰዎችን ስም በመጽሐፍ ቅዱስ ስንመለከት ደግሞ በተመሳሳይ መልኩ ከደረሰባቸው ሁኔታ ስማቸውና ግብራቸው ሲለወጥ እንመለከታለን። ለምሳሌ የያዕቆብን ስም ብንጠቅስ በቂ ማስረጃ ይሆናል። ያዕቆብ የስሙ ትርጓሜ እንቅፋት ማለት ሲሆን በመባል እስራኤል ወይም አሸናፊ ወደ መባል ተቀይሯል። ስሙና ግብሩ የተቀየረው ግን ሹልዳው ወይንም የተረከዙ ጅማት ተነክቶ አንካሳ ከሆነ በኋላ ነው። ዛሬ አብረን የምንመለከተው ኃይለኛና ዋና የክርስቲያኖች አሳዳጅ የነበረውንና ሳይወድ በግድ በኃያሉ ጌታ ክንድ ተዘርሮ የወደቀውን እንዲሁም መጠቃቱን አምኖ ጌታ ሆይ አንተ ማነህ ምን አደርግ ዘንድ ትወዳለህ በማለት እጁን የሰጠውን ሳውልን ይሆናል። ይህን ሰው እግዚአብሔር አምላክ ለልዩ ዓላማ እንዴት እንዳዘጋጀው እንመለከታለን። አንደኛ የእግዚአብሔር ዓላማ በብሉይ ኪዳንና በአዲስ ኪዳን። በብሉይ ኪዳን እግዚአብሔር አምላክ ለሰው ልጆች መልካም ሥራ ጥሩ ትዳር ሰጥቷል። ዓላማውም ሰዎች እንዲበዙና እንዲባዙ ምድርንም እንዲሞሏት ነበር። ሰዎች ግን በሰናኦር ሜዳ ትልቅ ሕንፃ በመስራት ላለመበተን ወሰኑ። እግዚአብሔር ግን የተናገረው ስለሚሆን ለዓላማው ሲል በዓለም ዙሪያ በተትኗቸዋል። በአዲስ ኪዳን ጌታ ኢየሱስ ደቀ መዛሙርትን መንፈስ ቅዱስን በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ዓለም ዳርቻ ድረስ ምስክሮች ትሆናላችሁ አላቸው። እነርሱ ግን መንፈስ ቅዱስ ከወረደና ኃይልን ከተቀበሉ በኋላ ኢየሩሳሌምን በፈቃዳቸው ለቀው መውጣት አልፈለጉም። ስለሆነም ጌታ ኢየሱስ በኢየሩሳሌም ያሉትን ጠላቶቻቸውን በማስነሳት እስጢፋኖስን ተወግሮ እንዲሞት በማድረግ ለዓላማው በዓለም ዙሪያ በታትኗቸዋል። በተበተኑበትም በኩል በምድር ሁሉ ላይ ወንጌልን እየሰበኩ እንዲዞሩ አድርጓቸዋል። አይሁዶችም በማሳደድ በረቱ፣ ደቀ መዛሙርትም በምስክርነት በረቱ። ለእኛ ለኢትዮጵያውያንም ወንጌል የደረሰን በዚሁ በቤተ ክርስቲያን ስደት የተነሳ ነው። ዛሬስ እኛ ኢትዮጵያውያን በዓለም ዙሪያ እንደ ጨው የተዘራ ነው። ለዚሁ ለተቀደሰ ዓላማ እንደሆን ማን ያውቃል? ቤተ ክርስቲያናችን ጊዜውን በመዋጀት የሰላም ወንጌልን በግልጽና በነጻነት ለመስበክ ያላት ዕድል ዛሬ ነው። የአመለካከት አድማሳችንን በማስፋት አምላካችን ባስቀመጠን ምድር መልካም ምስክሮች መሆን እንዳለብን አምናለሁ። ወገኖቼ፣ ቀዳሜ ሰማዕት እስጢፋኖስ ሲወገር ሳውል ዋና አስገዳይና የወጋሪዎች ልብስ ጠባቂ ስለነበር ሳያስተውላቸው የማያልፋቸው ነጥቦች አሉ። ሳይወድ በግድ እነዛን ነገሮች ማስተዋል ይኖርበታል። የእስጢፋኖስን የማይናወጽ እምነትና በደስታ የተሞላውን ገጽታ ተመልክቷል። ስለ ጠላቶቹና ስለ ወጋሪዎቹ ያሳየውን ፍቅርና ለቆመለት ዓላማ ራሱን መስጠቱን በዓይኖቹ ተመልክቷል። በተስፋ የተሞላውን ሕይወቱንና ሞት የማይበግረው የጸና ምስክርነቱን በሚገባ ሳያስተውል አልቀረም። ሳውልን ይህ የእስጢፋኖስ ሁኔታና ምስክርነት ሕይወቱን ስላደባለቀበትና ሰላም ስለነሳው ምን እንደሚያደርግ ሳያውቅ ከመፍራትና ከመረበሽ የተነሳ እንዲሁ በልከኝነት በማሳደዱ በረታ። ምናልባት ይህን ኢየሱስን ምን ላድርገው ሳይል አይቀርም። ለአባቶቻቸው ወግና እምነት ሲሉ አስገደሉት። ሞቱ ግን ጭራሹን የሰደድ እሳት አደረገው። በአንዱ ፋንታ 12 ሆነው ተነስተዋል። ከ12ቱ ወደ 120 ደርሰዋል። ይባስ ብሎ 3000 ከ3000 5000 እየበዙ ሄዱ። ክርስቲያኖችን ባስጨነቁና ባሳደዱ መጠን እጅግ እየበረቱ ስለሄዱ የጌታ የኢየሱስ ስምም ከፍ ከፍ እያልና እየገነነ መጣ። መግነን ብቻ አይደለም፣ ተከታዮቹ የሚፈጽሙት ታምራት ጌታ ኢየሱስ በሕይወት እያለ ሲፈጽመው ከነበረው ታምራት ይልቅ እየበዛ እየጎላ መጣ። አሁን ደግሞ ይህን ትንሽ ወጣት እንኳን ገና በትንሽነቱ ቢያስወግሩት ማንም የማይበግረውና የማይቋቋመው መስካሪ ይሆናል። ሳውል ይህን የኢየሱስን ስም ምን ማድረግ ይሻላል ሳይል አይቀርም። ይህ ኢየሱስ ከሞተ በኋላ እንኳ እንዴት ነገሩ አያከትምም? ምን ላድርገው? ከቶ ይህን ኢየሱስን ምን ላድርገው የሚል ድምፅ በአእምሮው እየተመላለሰ ሳያስቸግረው አልቀረም። መልሱ የምታደርገው አያዋጣህም፣ አቁም፣ ተመለስ፣ የምታሳድደውን አዳኝና ጌታ የሆነውን ኢየሱስን እመንበት ተቀበለው የሚል ይሆናል። ሁለተኛ የሳውል የቀደመ ታሪክ። ይህ ሰው በወቅቱ ቀላል ሰው አልነበረም። በዘመኑ ታዋቂ የነበረ የአይሁድ ሊቅ ረቢ የገማልያል ደቀ መዝሙር ነበር። ኦሪትን ጠንቅቆ ያወቀና እንደ እርሱ ግንዛቤ የእግዚአብሔር ቅን አገልጋይ ነበር። ለቆመበት ዓላማ የሚያሳድድና የሚያስገድል ወደ እስር ቤትም የሚያስጥል እንዲሁ የሚያስወግር ቀናተኛ የአይሁድ ምሁር ጀግና ሰው ነበር። በአይሁድ ባህልና ቋንቋ እጅግ በጣም የታወቀ ነበር። በጠርሴስ ስለተወለደና ስላደገ የግሪክን ባህልና ፍልስፍና ጠንቅቆ ያውቃል። የሮም ዜግነት ስላለው እንደ ሮማዊነቱ መብት የነበረው ሰው ነው። የእጅ ሙያ ስላለው ራሱን በራሱ ድንኳን እየሰፋ ያስተዳድራል። በአጠቃላይ በጌታ ኢየሱስ ከማመን በስተቀር ይህ ቀረህ የማይባለው ልዩ ሰው ሊቀ ሊቃውንት ወይንም ፕሮፌሰር ተብሎ መጠራት የሚገባው ታላቅ ምሁር ነው። የእኛ ኩራትና የእኛ ጉራ ግን ብዙ ጊዜ ምንም ሳይኖረን እንዲሁ በባዶ ሜዳ ነው። ታውቃላችሁ፣ ሳውል እስጢፋኖስን ካስገደለ በኋላ በደማስቆ ያሉትን ክርስቲያኖች ለማሳሰርና ለማስገደል ከሊቀ ካህናቱ የፈቃድ ደብዳቤ ይዞ ከኢየሩሳሌም ተነስቶ በታላቅ ድንፋታና ቁጣ እስከ ደማስቆ ድረስ የተጓዘ ሰው ነው። በእግሩ ክርስቲያኖችን ለማሳደድና ለማስገደል ከ240 እስከ 260 ኪሎ ሜትር የተጓዘ ሰው ነው። በእግሩ የተጓዘ ሰው ነው። ሕይወት ለማይገኝበት ነገር ይህን ያክል መባከን እግዚአብሔር ከዚህ ይጠብቅ። ይህ ሁሉ መባዘንና መቅበዝበዝ የደረሰበት ቅዱሱን ብላቴና እስጢፋኖስን አስወግሮ በማስገደሉ ሰላሙ ስለተነጠቀ ብቻ ነው። ነፍሰ ገዳይ በሕይወት ዘመኑ ሁሉ ሰላም የለውምና፣ ጌታ አምላክ ግን ይህን ሁሉ እስኪደረግ ድረስ በትዕግሥት የሚጠብቀው ለምን ይሆን? እልኩን እስኪጨርስና እንደ እርሱ ላሉ እልከኞችና አመፀኞች፣ አሳዳጆች እንዲሁም የመንፈስ ዕውሮች እውነተኛ ምሳሌና የሕይወት ብርሃን እንዲሆንላቸው በማሰብ ነው። ሕያው አምላካችን እንዲህ አይነቱን አመፀኛና አይበገሬ ሰው ነው በድንቅና በተአምራት የተገናኘው። ያማ ባይሆን ኖሮ ምን አይነት ጀግና ሊገናኘው ይችል ነበር? በእውቀትም ሆነ በሃይማኖት ቀናኢነቱ የሚመስለው ከቶ አይገኝም ነበር ማለቴ ነው። ዛሬም ቢሆን እርሱን የሚመስሉትን ኃይለኞች ለመለወጥ የአምላካችን ኃይሉ አላረጀም። በዘመናችን በአገልግሎታቸው ሰበብ የሚሰደዱ ቢኖሩ በታማኝነትና በቅድስና እስከ ሞት ድረስ ታምነው ይራመዱ ዘንድ ይህ ክፍል ታላቅ ምሳሌ መጽናኛ ይሆንላቸዋል። በጥቂቱም ይሁን በብዙ በአሳዳጅነት የተሰለፉትን ጌታ ኢየሱስ አንድ ቀን ሳይገናኛቸው ሳይዘራቸው አይቀርም ብዬ አምናለሁ። ለዚህ ታላቅ ምሁር አሳዳጅ ሰው ያሳደዳቸውና ወደ እስር ቤት ያስጣላቸው ክርስቲያኖች ሁሉ ይጸልዩለት ነበር። እስጢፋኖስም ሲወገር እንደ ሌሎቹ ለእርሱም ጭምር ማልዷል። መድኃኔዓለም ክርስቶስ ኢየሱስም የሚመለስበትን ቀን በትዕግሥት ይጠባበቃል። ሳውልም ራሱን በውጭ ያሳየው የነበረው ድንፋታና ጉራ በውስጡ የነበረውን ጥርጣሬና ፍርሃት ላለማሳየት አስቦ እንጂ በውስጡ ግን ተቦርቡሮ አልቋል። ከላይ እንዳየነው ሳውል በእስጢፋኖስ መወገር ተስማምቷል። እንዲያውም የወገሪዎችን ልብስ በመጠበቅ አይዟችሁ በርቱ ሳይል አልቀረም። እስጢፋኖስ ተወግሮ ከሞተ በኋላ ግን በሁኔታው ስለተደናገጠ ፈሪ፣ ተቀዛዥና ጨካኝ ሲሆን እንመለከታለን። ምናልባት አስቀድሞ የተመለከተው የክርስቶስ ስቅላት የተከታዮቹ እርሱን መስለው መከተል በሕሊናው ሳይመላለስበት አልቀረም። ዕለቱ እስኪደርስ ድረስ ክርስቲያኖችን ከዋሉበት አላሳድር፣ ካደሩበት አላውል በማለት በማሳደድ በርትቷል። እንደ ፈሪ ሰው ጨካኝ የለምና። ኔሮ በጣም ፈሪ እንደነበር ይነገርለታል። ሂትለርም በጣም ፈሪ እንደሆነ ይነገርለታል። ነፍሰ ገዳዮችም በጣም ፈሪዎች ናቸው። ነፍሰ ገዳይ በወፍ ኩሽታ ዘወትር ነፍሱ እንደወጣች ይኖራል። እስጢፋኖስ ሳውልን ምንም አልበደለው፣ የክርስቶስ በመሆኑ የቅናት መንፈስ አቃጥሎት ነው እንጂ። የእምነቱን ጽናት ሞት የማይፈራ ደፋር፣ እየተወገረ እንኳ የማይርበደበድ የማይፈራ ፍጹም ደስተኛ እንደሆነ ላስወገረው ለጳውሎስና ለወጋሪዎቹ ያለውን ፍቅር በዓይኖቹ ተመልክቷል። አባት ሆይ የሚሰሩትን አያውቁምና ይቅር በላቸው ብሎ እንደ ጸለየላቸው በጆሮዎቹ ሰምቷል። ይህን ሁሉ ትዕግሥትና ጽናት፣ ይህን ሁሉ ጠላትን መውደድ የወረሰው ሳውል ከሚያሳድደው ከናዝሬቱ ኢየሱስ ነው። የሚወደኝ ቢኖር ራሱን ይካድ መስቀሉንም ተሸክሞ በኋላ ይከተለኝ ተብሎ ተጽፏልና። ሳውል የሚያደርገውን ያስተውለው ይሆንን? ጳውሎስ የሚያደርገው ለጊዜው ባይረዳውና ባይታየውም በኋላ ከዚህ የበለጠ በዚህ ቀንበር ተይዞ በሰማዕትነት ማለፉ የማይቀርለት ዕዳ ነው። የእስጢፋኖስ ውበትና ደምግባት፣ በተመልካቾች ዘንድ የነበረው ሞገስ፣ ፊቱ ተቀይሮ የመልአክ ፊት ሲመስል ሳውል በሚገባ አስተውሎታል። ይህ ትንሽ ወጣት በፈሪሳውያንና በሊቃነ ካህናት ፊት ስለቆመበት ዓላማ፣ ስለ ጌታ ኢየሱስ አዳኝነት በደስታና በድፍረት ሲመሰክር ተመልክቷል። ወገኖቼ ፈሪሳውያን በአንድነት ለመውገር ድንጋይ ይዘው ወደ እርሱ ሲሄዱና ሲወግሩት፣ እርሱ ግን ያለምንም ፍርሃት በሰላም እንዳንቀላፋ ዓይኖቹ አይቷል። ለሳውል የሚቀርበው ጥያቄ በውኑ ሥራህ እግዚአብሔርን የሚያስደስት ይመስልሃልን ይሆናል። ሌላም በአእምሮው እየተመላለሰ በእርግጥ ውስጣዊ ሕይወቱን ሳይረብሸው አልቀረም። ቢሆንም በውስጡ ያለውን የፍርሃት ስሜት ለመሸፈን ሲል በማሳደዱ በረታ፣ ዕለቱ ደርሶ እስኪገላግለው ድረስ። ሳውል ደቀ መዛሙርትን ማሳደድና ወደ እስር ቤት ማስጣልን እንዲሁም ማስወገርን እንደ ጽድቅ ሥራ አድርጎ የሚመለከት ሰው ነው። በእግዚአብሔር ዓይን ግን የሚያደርገው ሁሉ ተቃራኒውን ነው። መጻሕፍትን ጠንቅቆ ቢያውቅም ልቡ ግን በአመፅ ዳመና ወይም ጭጋግ የተጋረደ ነው። ሦስተኛ፣ የቅዱሳን ጸሎት መልስና የሳውል መመለስ። ጌታ አምላክ ዕለቱ ሲደርስ በመብረቅና በነጎዳ በሚያስደንቅ ሁኔታ ሳውል ሳውል ስለምን ታሳድደኛለህ በማለት በሚያስፈራና በሚያስደነግጥ ድምፅ ተጣራው። ያን ድምፅ ሲሰማ በቅጽበት ጀግናው ሳውል በምድር ተዘረረና እየተንቀጠቀጠና እየተደነቀ ምን አደርግ ዘንድ ትወዳለህ በማለት ሳያንገራግር እጁን ሰጠ። በሕይወቱ ውስጥ የቀረ ምንም አይነት የጀግንነት ወይም የአመፅ ቅራኔ ፈጽሞ አልነበረም። ራሱን የተመታ እባብ ሙሉ ልብሱን አውልቆ እንደሚጥል ሁሉ በእርሱም ሕይወት የነበረው የአመፅና የበደል ሸክም ሁሉ እንዲሁ ነው ከበላዩ ተገፎ የወደቀው። ዛሬ የብዙ ወገኖች ችግር ከተመለሱና ንስሐ ከገቡ በኋላ ከአሮጌው ሕይወታቸው ጋር የነበረ የኃጢአት ቁራጭ ወይም ራፊ በሕይወታቸው መቅረቱ ነው። በሰዎች ልብ ብዙ የኃጢአት አይነቶች ሊኖሩ ይችላሉ። ነገር ግን ሰዎች ንስሐ ሲገቡ ሁሉም የበደል አይነቶች እንደ ጨጓራ ተራግፈው የሰውየውን ሕይወት ለቀው እስካልወጡ ድረስ አንድ እንኳን በደል ተደብቆ ከቀረ ለዚያ ሰው ሕይወት አደገኛ ይሆናል። ብዙዎች ወደ ቤተ ክርስቲያን ይመላለሳሉ፣ የሕይወት ለውጥ ግን በሕይወታቸው ውስጥ ፈጽሞ አይታይም። ወይንም ንስሐ ወደሚባለው ወንዝ ገብተው ሕይወታቸውን አይለቃለቁም። በጽድቅ እንናገር ብንል ስንቶቻችን በዓመት አንድ ጊዜ በንስሐ በአምላካችን ፊት እንደቀረብን አላውቅም። ነው ወይስ ኃጢአት አልሰራንም ብለን ራሳችን እንደልላለን ወይም እናመጻድቃለን? በመብረቅና በነጎዳ መድኃኔ ዓለም ክርስቶስ በቀትር ሲገናኘው የታወቀው ጀግና ሳውል ማን አለብኝ ሲል የነበረው አሁን ግን ምንም ግርግር ሳያበዛ በምድር ላይ ወድቆ ተዘረረ። ለሚሰማው ድምጽ ያለምንም መጠራጠር ጌታ ሆይ አንተ ማነህ በማለት እጅን ሰጠ። ሊቋቋመው የማይችል በሕይወቱ ደርሶበት የማያውቅ ልዩ ኃይለኛ ገጥሞታልና ያ ድንፋታውና ጉራው ሁሉ በቅጽበት ድራሹ ጠፋ። ክብርና ምስጋና ለከበረ ስሙ ይሁን፣ አሜን። ልጆቹን እንደ አይን ብሌን የሚጠብቀው ጌታ ኢየሱስ ሳውል ለሰማው ድምፅ የመለሰው መልስ ጌታ ሆይ አንተ ማነህ በማለት ነበር። ጌታም አንተ የምታሳድደኝ ኢየሱስ ነኝ አለው። ጥያቄው ሳውል ጌታ ኢየሱስን የት አግኝቶ ነው ያሳድደው? ልጆቹን የሚነካ እርሱን የሚነካ ነው። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። የእስጢፋኖስና የሌሎች ክርስቲያኖች ጸሎት በዚህ መልክ እንደተመለሰ ማስተዋል እንችላለን። ወገኖቼ ተቃዋሚና አሳዳጅ ለሕያው አምላክ ሲንበረከክ ከማየት የበለጠ ለአንድ ክርስቲያን ሌላ ምን የሚያስደስት ነገር ይኖራል? የሳውል የቀደመ ልፋቱና ድካሙ ሁሉ ከንቱ የውርንጫ ልፋት ሆኖ ቀረ። ሲያሳድዷቸው የነበረው የክርስቲያኖች እምነት ግን ከንቱ ሳይሆን ቢሞትም እንኳ ከሞቱ በኋላ ምስክርነታቸው ሲያንሰራራና እንደ ሳውል ያሉትን አመፀኞችና አሳዳጆች ሲዘር እንዲሁም ሲማርክ ዛሬም በዘመናችን ይታያል። ምንም ቢሆን ለሳውል ቀላል ግልግል አይደለም። ቀድሞውንም የሚያደርገው ጠፍቶት ነው በመቅበዝበዝ የነበረው። ሰው ነውና የልብን አዋቂ የሆነ በሰው ልብ ያለውን ማንም ሳይነግረው አስቀድሞ የሚያውቅ ጌታ አምላክ ደረሰና ከጭንቀት ሁሉ ገላገለው። ሰው ዘወትር ለአምላኩ ያደረገለትን ቢመሰክር ታላቅ በረከት ነው። ከሳውል ሕይወት የምንማረው ይህኑ ነው። ከተመለሰበት ዕለት ጀምሮ እስከ ዕለተ ሞቱ ድረስ እንዴት እንደተመለሰ ሳይገልጽ ያለፈበት ጊዜ አልነበረም። እኔም ራሴ አምላኬ ስጨነቅና ስባዝን እንዲሁም ስቅበዘበዝ እንዴት እንደደረሰልኝ ብተርክላችሁ ይበልጥ ትምህርታችንን ያጠናክረዋል። እንደ ሳውል ግን አሳዳጅ ነበርኩ ብዬ አልናገርም። በዛ በኮሚኒስት ዘመን እድገት በህብረት ዘምቼ ከተመለስኩ በኋላ አንድ ነገር ተከሰተ። ይኸውም ብዙ ጓደኞቼ በኮሚኒስቱ ፍልስፍና ተውጠው ከእምነት ሸሽተዋል። የሃይማኖት አባቶችም የደርግን በትር በመፍራት ወደ ቤተ ክርስቲያን የሚመጡትን ወጣቶች አንድ ጊዜ ኢህአፓ፣ ሌላ ጊዜ ጴንጤ በማለት ከቤተ ክርስቲያን በማራቅ ጀምረዋል። በዚህ ሁኔታ ግራ ስለተጋባሁ ቢጨንቀኝ እስቲ የክደቱን ፍልስፍና ላጥና በእውነት እግዚአብሔርን ያስክደኝ ይሆንን ብዬ ለስድስት ወራት ያክል ሌት ተቀን ለማጥናት ሞከርኩ። ቢሆንም ያ የክደት ፍልስፍና እንኳን ሊያስክደኝ ቀርቶ ጭራሹንም እምነቴን እያጠነከረው መጣ። ጥያቄው ይህን እምነት ይዤ ወዴት ልድረስ፣ ወዴት ልግባ የሚለው ነው። ፈቀቅ ብዬ ልቆያልኩና ከአያፓዎች ጋር በለሳ ወደሚባለው አካባቢ ለመሄድ ወሰንኩ። በዛ ቤተ ዘመዶች ስለነበሩኝ ውሳኔ አርብ ወስኜ ሰኞ እንደ እኔ ሊሄዱ ከሚፈልጉት ወጣቶች ጋር ለመሄድ ተዘጋጀው። በመካከሉ በአርብና በሰኞ መካከል እሁድ በማኅበራችን በጊዜው የሃይማኖት አበው ማኅበር ክፍለ ሀገሩን ወክሎ ሰኞ ወደ አዲስ አበባ የሚሄድ አንድ ወጣት መመረጥ አለበት ተባለና እኔ ተመረጥኩ። ሺህ ምክንያቱ ብደረድርም ተቀባይ ስላላገኘሁ የበለሳው የሰኞ ጉዞ ወደ አዲስ አበባ ተለወጠና አዲስ አበባ ሄድኩ። በአዲስ አበባ የሚመራውን ሀገር አቀፋዊ የሰበካ ጉባኤ ሴሚናር ከጨረስኩ በኋላ እንደገና የት እንደሚሄድ ግራ ገባኝ። ተመልሶ ወደ ነበርኩበት መሄድ በተለያየ ምክንያት አስጠልቶኛል። ኢህአፓ የገነነው በነበርኩበት በጎንደር ክፍለ ሀገር ስለነበር መውጫ መግቢያ ነስቶውን ነበር። መንግስቱ የወጣቶች ስብሰባ እያለ ያስቸግራል። የቤተ ክርስቲያን አባቶችም ፊታችሁን አያሳየን ብለዋል። እንደገና ለብዙ ዓመታት የሚያሰቃየኝ የልብ ድካም አለብኝ። ቁርጠትና የራስ ምታት በሽታ እንደገና ያሰቃየኛል። መድረሻው ቅጡ ስለጠፋኝ አብሮን ሴሚናሩን ከተካፈሉት መካከል ለአንዱ ዲያቆን የልቤን ላዋየው ወሰንኩና ሁሉንም ነገርኩት። እርሱም መልሶ ገዳሙ ችግር ሌላ አይደለም፣ ርኩስ መንፈስ አለብህ። ወሊሶ ወደሚባል ከተማ የሚያጠምቁ አንድ መምህር ወልደ ትንሣኤ የሚባሉ ቅዱስ አባት ስላሉ ወደ እርሳቸው ሂድ። ከዚያ ሲያጠምቁህ በበላይ ያለው ሁሉ ለቆ ይሄዳል ብሎ መከረኝ። እኔም በመከረኝ መሠረት ከመርካቶ ከሌሎች ጋር በታክሲ ተሳፍረን ወደ ወሊሶ አመራው። አውቶቡሱ በየጊዜው ይቆም ስለነበረ ከከተማዋ እንደደረስኩ ጋሪ አገኘሁና በዛ ጋሪ ተሳፍሬ ወደ ጸበሉ ወይም ወደ መጠመቂያው ቦታ አደረሰኝ። ታውቃላችሁ፣ ከጸበሉ ፊት ለፊት ከበሩ ላይ የመድኃኔዓለም ስዕል ተንጠልጥሏል። ዙሪያውን ደግሞ በማቴዎስ ምዕራፍ 11 ከቁጥር 28 እስከ 30 ያለው ጥቅስ ተጽፏል። እናንተ ደካሞች ሸክማችሁ የከበደ ኑ ወደ እኔ ያሳርፋችኋለሁ የሚለው ተጽፏል። ብታምኑም ባታምኑም ብትቀበሉም ባትቀበሉም ያን ጥቅስ ሳነብ ከበላዬ እንደ እባብ ልብስ ተገፎ ታላቅ ድብል ታላቅ ኩንታል የሚያክል ሸክም ከላዬ ላይ ሲወድቅ ተሰማኝ። በዛች ሰዓት በዛች ቅጽበት በሕይወቴ ውስጥ የተሰማኝን ውስጣዊ ደስታ አሁን በቃላት መግለጽ ፈጽሞ አልችልም። ከዛ በፊትም ሆነ ከዛ በኋላ እንዲህ አይነት አጋጣሚ በሕይወቴ አላየሁም። በቅጽበት የጠላሁትን አካባቢ ሁሉ መልሼ ወደድኩት። ወንጌልን ለመስበክ ልዩ ድፍረትና ውስጣዊ ደስታ አገኘው። የኢህአፓንም ሆነ የመንግሥትን ፖለቲካ እንዲሁም የካህናትን አድማ እንዳልፈራ ልዩ ኃይል በውስጤ አገኘው። ታሪኩ ብዙ ነው። ቢሆንም ከዛን ዕለት ጀምሮ ምንም ደካማ ብሆን አምላኬ በሰጠኝ ጸጋ እስከዚች ዕለት ድረስ ወንጌልን በመስበክና በቀና መንፈስ በማገልገል ላይ ይገኛለሁ። ክብር ለስሙ ይሁን፣ አሜን። ወገኖቼ፣ እግዚአብሔር አምላክ ለእያንዳንዳችን በተመሳሳይ መልኩ ይሁን በሌላ መንገድ በንስሐ ወደ እርሱ የምንመለስበት ጊዜ ሰጥቶናል። ምናልባትም ዛሬ ከሆነ በመልእክቱ በኩል ሕይወታችን ከነካው በንስሐ ወደ አምላካችን ለመመለስ ይህን አጋጣሚ ልንጠቀም ይገባናል። ዛሬ ነገ በማለት ድንገት ሳናስበው መነጠቅ ይመጣልና ዛሬ አምላካችን በተመሳሳይ ሁኔታ ላሉት ወገኖች ሊደርስላቸውና ሕይወታቸውን ለውጦ ሊያስተካክልላቸው በደጅ ቆሞ እያንኳኳ ነው። በሩን የሚከፍትለትን ካገኘ ወደ ውስጥ በመግባት ለሰዎች ድህነትንና ሰላምን ይሰጣል። እስኪመለሱ ድረስ በሳውል ዓይን የሚመለከታቸውና በሳውል መንገድ የሚጓዙ እልካቸውን እስኪጨርሱ የሚጠብቃቸው እጅግ ብዙዎች ናቸው። ቸር አምላክ ቀኑን ሳይሆን ሰዓቱን እንዲያሳጥርላቸው እንጸልያለን። ሳውል ሕይወቱን ለአምላኩ ሲሰጥ ያ ቁጣና ያ ምቀኝነት ሥጋዊ ዓይኑ ታወረና በሥጋ መሪ በመንፈስ አስተማሪ አስፈለገው። ከጨለማ ወደ ልዩ ዘላለማዊ ብርሃን ስለመጣ ስለዚህ ዘላለማዊ ብርሃን ስለሆነው ጌታ አምላክ ገላጭና አስተማሪ ያስፈልገዋል። እጁን ከሰጠ በኋላ ልቡ ሲነካ የጠየቀው ጥያቄ ቢኖር ጌታ ሆይ ምን አደርግ ዘንድ ትወዳለህ የሚል ነበር። አቅጣጫውና ዓላማው ተቀይሯልና መልሱ ከአገልጋዮች ማለትም ድሮ ሲንቃቸው ሲያሳድዳቸው ከነበራቸው ጋር ማገናኘት ነበር። የተሰጠው ማስጠንቀቂያ ግን የመውጊያውን ብረት ብትቃወም ለአንተ ይብስብሃል የሚል ሆነ። የሳውል ጥሪ ለእኛም ይሁንልን የምትሉ ብትኖሩ መልካሙ አጋጣሚ አሁን ነውና እንደ ሳውል በኃይል ሳይመጣባችሁ በሰላም ይህን ቸር አምላክ ወዳችሁና ፈቅዳችሁ በንስሐ ተገናኙት። የፍቅር አምላክ በቅዱስ መንፈሱ ይርዳችሁ እላለሁ። የሳውል ውጫዊ ዓይኑ የታወረው ውስጣዊ ዓይኑ ማየት ሲጀምርና ከጌታ ኢየሱስ ጋር ሲገናኝ ነው። ጌታ ኢየሱስ የሕይወት ብርሃን ነውና ውስጣዊን ዓይን ሲከፍት ውጫዊ ዓይኑን የፍቅር ዓይን አድርጎለት አበራለት። ወደ አምላካችን በንስሐና በእምነት ስንመጣ ከዓለም የነበረው ነገር የለመድነው ልማድ ሁሉ እንዳልነበረ ሆኖ ከእኛ ዘንድ ይወገዳል። ለሳውል የተወጋው የተናቀው በመስቀል ላይ የተሰቀለው ጌታ ኢየሱስ አሁን የሕይወቱ ቤዛና ንጉሥ ሆኗል። ወገኖቼ፣ በእናንተ ሕይወትስ ይህ የከበረ ጌታ በሕይወታችሁ ነግሷል ወይ? የሕይወታችሁ አዳኝና ቤዛ አድርጋችሁ አምናችሁ ተቀብላችሁታል ወይ? የሳውል የሦስት ቀን ታውሮ መሰንበት ልዩ የጽሙናና የትምርት ጊዜ ሆኖለታል። በዚህ ጊዜ ነው ትዕግስትን ትትናና ጸሎትን ለመማር የበቃው። በውቀት የሚያውቀውና በተስፋ እንደሌሎቹ እንዳይሁድ የሚጠብቀው መሲህ ያ ያሳድደው የነበረው የናዝሬቱ ኢየሱስ መሆኑን አሁን አውቋል አስተውሏል። በዛች 3 ቀን የብቸኝነት ሰዓት በጽሙናና በጸሎት በትዕግስትና በትትና ከናዝሬቱ ኢየሱስ ጋር ይበልጥ ለመተዋወቅ በቅቷል። ታውቃላችሁ ሳውል በማንም ሰባኪ የተመለሰው ሰው አይደለም። ራሱ ያሳደደው ጌታ አምላክ የቀደሙትን ክርስቲያኖች ጩኸት ሰምቶ ለልዩ ተልኮ የተመረጠ አድርጎ ተገናኘው እንጂ ለትምርትና ለጥምቀት እንዲሁም አይኑን ለማብራት የተላከለት ሰው ግን ካህኑ አናንያስ እንደሆነ እንመለከታል። ሲሆን በውቀትም ሆነ በሙያ ከጳውሎስ ጋር ሲወዳደር ይህ ካህን ከዚህ ገባል የሚባል ሰው አልነበረም። የሐናንያ ችግር የአገልጋዮች ችግር ነው። ሰው ፊትን ያያል፣ እግዚአብሔር ግን ልብን ይመለከታል። ሐናንያ ጌታ ኢየሱስ ወደ ሳውል ሲልከው ሐናንያ አስቀድሞ የሳውልን አሳዳጅነት ስለሚያውቅ ወደ እርሱ ለመሄድ በጣም ተቸገረ። ለጌታ አሳዳጅነቱን ለማስረዳት ሞከረ። ዛሬም እኛ የጌታ ኢየሱስ አማካሪዎች ብንሆን ኖሮ ስንቶች በውጭ በቀሩ ነበር። በመጨረሻ ግን መልእክቱን ከጌታ ተቀብሎ መሄድ ግድ ስለሆነበት ሄደ። ሄዶም ሲያነጋግረውና ሲጸልይለት የቀድሞው ሳውል አልነበረምና ዓይኑም ተገለጠለት። ጌታ አምላክ ሲናገር ሲነካ ማንም አሻፈረኝ ብሎ ወደ ኋላ ማፈግፈግ የሚችል የለም። ብዙ ጊዜ በቅርብ በተለያዩ መንገድ የምናውቃቸው ሰዎች የሚመለሱ አይመስለንም። ነገር ግን እንጠንቀቅ። ቸር አምላካችን ሰውን እንዴትና በምን መንገድ እንደሚገናኘው አናውቅምና ለእርሱ የሚሳነው ነገር የለምና። የሳውል ጉዳይ ለአናንያ ከባድ ቢሆንም ለጌታ ኢየሱስ ግን የከበረ ዕቃው ነበረ። እርሱ አስቀድሞ ሰዎች ምን እንደሚሆኑ ያውቃልና ማንም ስለማን እንዲነግረው አያስፈልገውም። ደግሞም የሰዎች ያለፈ ታሪክ ለመድኃኒታችን አይገደውም። በፊታቸው ሊመጣ ያለው ከእርሱ ጋር ሊያሳልፉት ያለው መልካም ጊዜ ነው እንጂ። የሳውል መጨረሻ ወገኖቼ፣ የዚህ ሰው ፍጻሜ ምን እንደሆነ ታውቃላችሁ? ጌታ ኢየሱስን ካሳደደው ሁሉ ይልቅ ስለ ወንጌል ሲል በመሰደድና በመንከራተት በታላቅ ተጋድሎ ያለምንም እረፍት ቀንና ሌሊት በማገልገል እየፈጸመ በመጨረሻም በሐምሌ 5 ጴጥሮስ ወጳውሎስ ተብሎ በሚታወቀው የቤተ ክርስቲያናችን በዓል በሰይፍ አንገቱን ተቆርጦ በሰማዕትነት ያለፈ ታላቅ ሐዋርያ ነው። ከሐዋርያት መካከል በጽሑፍም ሆነ በተጋድሎ እንደርሱ የጻፈና የተጋደለ ሐዋርያ የለም። የቤተ ክርስቲያን ብርሃን በመባል የተሰየመውም ለዚሁ ነው። መልካም ገድልን ተጋድያለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህንም ጻድቅ ፈራጅ የሆነ ጌታ በዛ ቀን ለእኔ ይሰጠኛል። ደግሞም ለእኔ ብቻ ሳይሆን የእርሱን መገለጥ ለናፈቁት ሁሉን እንጂ ብሎ እንደተጻፈ እንዲህ አይነት ሐዋርያ በዘመናችን ለምድራችን ፈውስ፣ ለቤተ ክርስቲያናችን አንድነትና ሰላም፣ ለታላቁ የወንጌል ሥራ የሚጋደሉ አባቶችና ወንድሞችን ያስፈልጉናል። ለዚህም ሕያው አምላካችን በቅዱስ መንፈሱ ይርዳል። በመጨረሻ በዚህ መልእክት እግዚአብሔር አስተምሮኛል ለሚሉ ምናልባት ይህን መልእክት በመስማት የያዛችሁትን አቅጣጫ ለመቀየር በንስሐ ሕይወታችሁን ለአምላካችሁ ማስረከብ የምትፈልጉ ካላችሁ ሕያው አምላካችን የፍቅር እጆቹን ዘርግቶ ይጠባበቃችኋል። እያንዳንዳችን እንደ ሳውል ሳይሆን በፍቅር ሊቀበለን ይጠባበቀናልና። ወገኖቼ፣ የተወደደ ሰዓት የመዳን ቀን ዛሬ ነው። አምላካችን በሰጠን ዘመን በዚህ በተወደደ ሰዓት በንስሐ ወደ አምላካችን እንቅረብ፣ እናስተውል። አምላካችን በተበተንበት ምድር ለምስክርነት ሊያቆመን የሚችለው ራሳችን ለውጠን የቆምን እንደሆነ ብቻ ነው። እግዚአብሔር አምላካችን በቸርነቱ ይጎብኘን። አሜን። አመሰግናለሁ።